nagatti bula amma saganta fana maratu ittifuf voice of america
yih ya america dims radio tabya no በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 25 2013 ዓ.ም ዝግጅታችን ጀመረ። ዛሬ የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው እንዲወጡ በፕሬዝዳንት ጆ ባይደን የተቀመጠው የመጨረሻ ቀነ ገደብ ነው።
The military mission is over. A new diplomatic mission has begun.
ወታደራዊ ተልእኮ አብቅቷል። አዲሱ የዲፕሎማሲ ተልእኮም ጀምሯል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። በኢትዮጵያ የኮቪድ ወረርሽኝ ሶስተኛው ማዕበል እየጀመረ መሆኑን የሚጠቁሙ ምልክቶች እየታዩ ናቸው ተባለ። ታሪካዊው የጨጨሆ መድኃኔዓለም ቤተክርስቲያን ትላንት አመሻሽ ላይ በህዋት አጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት ደረሰበት ሲሉ የደብሩ አስተዳዳሪ ገለጹ። ነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በመጪው 2014 ዓመተ ምህረት መስከረም 24 ቀን የአዲስ መንግስት ምስረታ የሚካሄድ መሆኑን የህዝብ ተወካዮች ምክር ቤት አስታውቋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለመንግስት ምስረታው እየተደረገ ያለውን ዝግጅት አስመልክተው በሰጡት መግለጫ በህገ መንግስቱ መሰረት በመስከረም ወር የመጨረሻው ሰኞ ላይ የመንግስት ምስረታው እንደሚከናወን መግለጻቸውን ከኢትዮጵያ የዜና አገልግሎት ያገኘነው ዘገባ አስታውቋል። ሰኔ 14 2013 ዓ.ም ምህረት በተካሄደው ምርጫ ውጤት መሰረት መንግስት ለመመስረት የሚያስችል ህጋዊ አካሄድ እንዳለም ገልጸዋል። ምክር ቤቱ አሰራሩን ለማዘመን የሚያስችሉት አሰራሮችን ተግባራዊ ለማድረግ ዝግጅት ማድረጉንም በዝርዝር ማብራራታቸውን ሪፖርቱ አውስቷል። ስድስተኛው ዙር የህዝብ ተወካዮች ምክር ቤት እውነተኛ የህዝብ ውክልና የሚኖረው ምክር ቤት ይሆናል በማለት ተስፋቸውን መግለጻቸውን ያወሳው ዘገባው ይህንን ለማድረግ ጥናቶችን ማዕከል ያደረገና የተለያዩ ሀገሮችን ልምድ የተቀመረበት አሰራር ተግባራዊ ይሆናል ማለታቸውን ጠቅሷል። ወደ አፍጋኒስታን ዜና ስናልፍ ዛሬ እንደ አውሮፓውያን አቆጣጠር ነሐሴ 31 ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው የሚወጡበት ቀን እንደሚሆን ያስቀመጡት የመጨረሻው ቀነ ገደብ ነው። እስከዛሬ ቢያንስ 5000 አሜሪካውያንን ጨምሮ 122000 የዩናይትድ ስቴትስ ወታደሮችና አጋሮቻቸው አፍጋኒስታንን ለቀው ወጥተዋል። ወደ ስልጣን የተመለሰው ታሊባንም ዛሬ ባወጣው መግለጫ ጥቅስ ይህ ለወራሪዎች ትልቅ ትምህርት ነው ብሏል። ዩናይትድ ስቴትስ እና የዓለም ማህበረሰብ ለታሊባን አገዛዝ እውቅና እንዲሰጥም አሳስቧል። የተባበሩት መንግስታት የእርዳታ ድርጅቶች ግን በአፍጋኒስታን በመቆየት ስራቸውን እንደሚቀጥሉ አስታውቀዋል። ይበዚህ እንዳለ አፍጋኒስታንን የተቆጣጠረው ታሊባን ከዚያች ሀገር መውጣት የሚፈልጉ የሀገሪቱ ዜጎችና የውጭ ሀገር ሰዎች በሙሉ ያለምንም ጉዳት መውጣት የሚችሉበት መንገድ እንዲያመቻች የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት ግልጽ መልእክት አስተላልፏል። ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ያረቀቁትን ውሳኔ ከ15ቱ የምክር ቤቱ ቋሚ አባላት መካከል ሩሲያና ቻይና ድምጽ ተአቅቦ ሲያደርጉ የተቀሩት በሙሉ ድጋፍ ሰጥተዋል። ታሊባን ባየርም ይሁን በየብስ ከሀገሪቱ ለመውጣት የሚፈልጉ አፍጋኒስታናውያንን አንከለክልም ሲል ባለፈው ሰኞ መግለጫ መስጠቱን ያስታወሰው ምክር ቤቱ ታሊባን ይህንኑ ቃል እንዲያከብር እንጠብቅበታለን ብሏል። ይህም ብቻ ሳይሆን አፍጋኖችና የውጭ ሀገር ዜጎች ደህንነታቸው በሚጠበቅበትና ስርዓት ባለው መንገድ እንዲወጡ የገባውን ቃል ሁሉ ማክበር ይኖርበታል ሲል የጸጥታው ምክር ቤት አስገንዝቧል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በደቡብ ምስራቅ ዩናይትድ ስቴትስዋ ሉዊዚያና ክፍለ ግዛት ሄሪኬን አይዳ የሚል ስያሜ በተሰጠው ከባድ ዝናብ የቀላቀለ ማዕበል ያስከተለው ጎርፍ የተጠመዱ ሰዎችን ለማትረፍ ነፍስ አድን ሰራተኞች ጀምረውት የነበረውን ስራ ዛሬ ይቀጥላሉ። አጠር ያለውን ዘገባ አልብላ ከበደ ያቀርባል።
አገረ ገዢው ሄሪኬን አይዳ ከመድረሱ አስቀድሞ አካባቢውን ለቀው ሄዱ ሰዎች ወደ ቀያቸው የመመለሻቸውን ጊዜ እንዲያዘገዩ ያሳሰቡበትን መግለጫ ተከትሎ ወታደራዊና የሲቪል ጀልባዎች ለነፍስ አድን ስራ በጎርፍ የተጥለቀለቀውን አካባቢ ማሰስ ይዘዋል።
It's pretty clear that if you have evacuated, now is not the time to return.
አካባቢውን ለቃችሁ ሄዳችሁ ከሆነ ከየአጥቢያችሁ አብያተ ክርስቲያናት ተጠሪ ካልሰማችሁ አሁን ወደ ቀያችሁ የመመለሻው ጊዜ እንዳልሆነ ግልጽ ነው። የንግድ ቤቶች አልተከፈቱም። የገበያ መደብሮች፣ ትምህርት ቤቶች ዝግ ናቸው። እውነቱን ለመናገር የውሃና የመብራት አቅርቦቶች ላይ ጫና ላለማሳደር መጣር አለብን። ስለሆነም ወደ የቀያችሁ ከመመለሳችሁ በፊት እባካችሁ የአደጋ ጊዜ ማስተባበሪያ ጽፈት ቤትን ምክር ጠይቁ ወይም በየአጥቢያው አብያተ ክርስቲያናት በኩል የሚተላለፈውን መመሪያ ተከታተሉ።
በጭልማ የተዋጠችውን የኒው ኦርሊንስን ከተማ ጨምሮ የውሃና የመብራት አገልግሎቶች ለተቋረጡበት ቁጥሩ 1 ሚሊዮን ለሚደርሰው የሉዊዚያናና የሚሲሲፒ ክፍለ ግዛቶች ነዋሪ አገልግሎቶችን ለማስጀምር በሚያስፈልገው ስራ ለማገዝ ከተለያዩ ክፍለ ግዛቶች የመጡ የጥገና ባለሙያዎች ወደ የአካባቢዎቹ በመግባት ላይ ናቸው። ኒው ኦርሊንስን ከመሰል አደጋ ለመከላከል ከ16 ዓመታት በፊት የካትሪና ማዕበል አካባቢውን አጥልቅልቆ እጅግ የከፋ አደጋ ማድረሱን ተከትሎ የፌዴራል መንግስት በርካታ ቢሊዮን ዶላር ወጪ አድርጎ ተጠናክረው እንዲገነቡ ያደረጋቸው የጎርፍ መከላከያ ግድግዳዎች፣ የወንዝ ውሃ ሙሌትን ለመከላከል የተሰሩ መዋቅሮችና ጎርፍ በመጣ ጊዜ እየተዘጉና እየተከፈቱ የሚሰሩ የግድብ አጥሮች በብቃት በመመከት የመጀመሪያው ተደርጎ የተወሰደውን ከባድ ፈተና ማለፋቸው ነው የታየው።
በደቡብ ሱዳን ትናንት ሰኞ ሊካሄድ ተጠርቶ የነበረው የመንግስት ተቃዋሚ ሰልፍ ሳይሳካ ቀርቷል። ዋና ከተማዋ ጁባ ውስጥ ብዛት ያላቸው የጸጥታ ኃይሎች ጎዳና ላይ ተሰማርተው የዋሉ ሲሆን በመላ ሀገሪቱ የኢንተርኔት አገልግሎትም ተቋርጧል። የእንቅስቃሴ መሪዎች ሰብሰብ ብለው የተቃውሞ ሰልፉን ያቀዱት የሀገሪቱ ፕሬዚደንት ሳልቫ ኪር ለፓርላማ የመክፈቻ ንግግር በሚያደርጉበት በትናንትናው ዕለት እንዲካሄድ ነበር። ይሁን እንጂ ህዝባዊ ጥምረት ለሲቪል እርምጃ የተባለ ቡድን አባል የሆኑት ዋኒ ማይክል ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃል የተቃውሞ ሰልፉ ሳይካሄድ የቀረው ከተማዋ ላይ በብዛት ፖሊሶች ተሰማርተው ስለዋሉ ሰው ፈርቶ ሳይወጣ ስለቀረ ነው ብለዋል። ፖሊሶች በበኩላቸው የተቃውሞ ሰልፉን ያዘጋጁት መሪዎች ፈቃድ አልጠየቁም፣ ስለዚህም ችግር የተከሰተ እንደሆነ በሚል ለመከላከል ኃይሎቻችንን ማሰማራት ነበረብን ብለዋል። በኮቪድ-19 ዜና ወደ ደቡብ አፍሪካ ስናልፍ ደቡብ አፍሪካ ውስጥ አዲስ አይነት የኮሮና ቫይረስ ዝርያ መከሰቱ ተገልጿል። የሀገሪቱ ሳይንቲስቶች እንደሚናገሩት C12 ተብሎ የሚጠራ ዝርያ በአፍሪካ ሀገሮች ዙሪያ እንዲሁም ወደ እስያ፣ አውሮፓና ኦሺኒያ የሚባለው የደቡባዊ ፓሲፊክ አካባቢ ተዛምቷል። ይሁን እንጂ ይህ ዝርያ በዓለም የጤና ድርጅት በተቀመጠው መሰረት አሳሳቢ ወይም ክትትል የሚያስፈልገው ዝርያ የሚሉትን መስፈርቶች ያላሟላ መሆኑን ነው ሳይንቲስቶች የገለጹት። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ተቋም ትናንት ባወጣው መግለጫ እንዳለው ይህ አዲስ ዝርያ በሀገሪቱ የተከሰተው በግንቦት ወር ነው። ከዚያ በኋላ ወደ 7 የአፍሪካና ሌሎች ሀገሮች ተዛምቷል። ይህ ዝርያ እንደ ሌሎቹ ልውጦቹ የቫይረሱ አይነቶች በይበልጥ ተላላፊና የያዘውን ሰው የተፈጥሮ መከላከያ የማሸነፍ ባህሪ ያለው መሆኑንም ሳይንቲስቶቹ ይናገራሉ። የደቡብ አፍሪካ ሳይንቲስቶች ግኝት በተለመደው የአቻ ባለሙያዎች ግምገማ ያለፈ እንዳልሆነም ዜናው አመልክቷል። በኮቪድ-19 ዜና ወደ ዩናይትድ ስቴትስ ስንመለስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በሀገሪቱ ስራ ላይ እየዋሉ ያሉት የኮቪድ ክትባቶች አሁንም የተከተቡ ሰዎች ለቫይረሱ ቢጋለጡ በጽኑ እንዳይታመሙ በከፍተኛ ደረጃ የሚከላከሉ መሆኑን አስታውቋል። ክትባቶቹ ዴልታው የቫይረሱ ዝርያ አብዛኛውን ሰው መያዝ በጀመረባቸው ከሚያዝያ እስከ ሐምሌ በነበሩት ወራት ክትባቱ እድሜያቸው ከ18 እስከ 74 ዓመት በሆኑ አዋቂዎች ሆስፒታል መግባት በሚያስፈልጋቸው ደረጃ እንዳይታመሙ በ94 ከመቶ የመከላከል ውጤታማነት እንዳሳየ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 25 2013 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ እንዲሁም በአትቪ አማሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ማዳመጥ ትችላላችሁ። አሁን የሰዓቱን አብይ ርዕስ እናስደምጣችሁ። ዛሬ ነሐሴ 25 ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው የሚወጡበት ቀን እንደሚሆን ያስቀመጡት የመጨረሻ ቀነ ገደብ ነው። እስከ ዛሬ ቢያንስ 5000 አሜሪካውያን ዜጎችን ጨምሮ 122000 የዩናይትድ ስቴትስ ወታደሮችና አጋሮቻቸው አፍጋኒስታንን ለቀው ወጥተዋል። ወደ ስልጣን የተመለሰው ታሊባንም ዛሬ ባወጣው መግለጫ ይህ ለወራሪዎች ትልቅ ትምህርት ነው ብሏል። ዩናይትድ ስቴትስና የዓለም ማህበረሰብም ለታሊባን አገዛዝ እውቅና እንዲሰጥ አሳስቧል። የተባበሩት መንግስታት የእርዳታ ድርጅቶች ግን በአፍጋኒስታን በመቆየት ስራቸውን እንደሚቀጥሉ አስታውቀዋል። በፔንታገን የቪኦኤ ዘጋቢ ካርላ ባብና የሌሎች ሪፖርተሮቻችንን ዘገባ በማጠናቀር ደረጀ ደስታ እንደሚከተለው ያቀርበዋል።
ረዥም ጊዜ የፈጀው ጦርነት በማብቃቱ አፍጋኒስታንን ለቀው ሲወጡ እነኚህ የመጨረሻዎቹ የዩናይትድ ስቴትስ ወታደሮች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
The military mission is over. A new diplomatic mission has begun.
ወታደራዊው ተልእኮ አብቅቷል። አዲሱ የዲፕሎማሲ ተልእኮም ጀምሯል።
እንደ አውሮፓ አቆጣጠር በ2001 በዩናይትድ ስቴትስ የተወገደው ታሊባን ዛሬ በየጎዳናው መሳሪያዎችን በመተኮስ ያከበረ ባለበት ሰዓት ጀነራል ፍራንክ መከንዚ ለቆ የመውጣቱን አጠቃላይ ሂደት እየተከታተሉ ነው። ጀነራሉ ከፔንታገን ሆነው በተነካ ስሜት ሲናገሩም እንዲህ ብለዋል።
There's a lot of heartbreak associated with this departure. We did not get everybody out that we wanted.
ከዚህ ለቆ የመውጣት ሂደት ጋር የተያዙ ብዙ ልብ የሚሰብሩ ነገሮች አሉ። ልናወጣ የፈለግነውን ሁሉንም ሰው አላወጣንም።
ዩናይትድ ስቴትስ ዲፕሎማሲያዊ ተልእኮ ስራዎቿን ወደ ኳታር አዙራለች። በአፍጋኒስታን ወደ ኋላ የቀሩትን ወደ 250 የሚሆኑትን አሜሪካውያንና የአፍጋን ረዳቶቻቸውን በቀጣዮቹ ቀናት ለማውጣትም ቃል ገብታለች። አንቶኒ ብሊንከን እንዲህ ይላሉ።
Many are still there. Our commitment to them has no deadline.
ብዙዎቹ እስካሁን እዚያው ናቸው። እነሱን ለማውጣት ያለን ቁርጠኝነት በጊዜ ገደብ አይወሰንም።
ለቆ በመውጣቱ ሂደት የሞቱትን የአፍጋኒስታን ዜጎችን ጨምሮ በመውጣቱ ሂደት የደረሰው አጠቃላይ ጉዳት ግልጽ አይደለም። ባለፈው ሳምንት ሐሙስ በደረሰው የአይሲስ የቦምብ ጥቃት 13 የዩናይትድ ስቴትስ ወታደሮችን ጨምሮ ከ100 በላይ የአፍጋኒስታን ዜጎች ሕይወታቸውን አጥተዋል። ባለፈው እሁድ የዩናይትድ ስቴትስ ጦር ፈንጂዎችን መጫኑ በተጠረጠረ አንድ የአይሲስ ተሽከርካሪ ላይ ባደረሰው ጥቃት መኪናውና ውስጡ ያለው ፈንጂ በመቀጣጠሉ ሌሎች ተጨማሪ የአፍጋኒስታን ዜጎችም ሞተዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ተከታዩን ብለዋል።
A day or a week where you lose 13 service members is the worst.
13 የሰራዊት አባላትን ሞት የሰማችሁበት ቀንም ሆነ ሳምንት በፕሬዝዳንትነት ዘመናችሁ የከፋ ቀን ወይም ሳምንት ነው።
የዋይት ሃውስ ቃል አቀባይ ጄን ሳኪ ፕሬዝዳንቱ አፍጋኒስታንን ለቆ በመውጣቱ ውሳኔያቸው አሁንም እንደጸኑ ነው ብለዋል። በአፍጋኒስታኑ የ20 ዓመት ጦርነት ወደ 2400 የሚሆኑ የአሜሪካ ወታደሮች ሞተዋል። ዩናይትድ ስቴትስ የአልቃይዳ መሪ ኦሳማ ቢንላደንን የገደለች ሲሆን የአልቃይዳ አሸባሪዎች በአሜሪካ ምድር ሌላ ዳግመኛ ጥቃት እንዳያካሂዱ ማስቆም ችለዋል። ይሁን እንጂ በአፍጋኒስታን ታሊባንን ማሸነፍ የሚችል መንግስትና ሰራዊት መመስረት አልቻሉም። ብዙዎቹ አሜሪካውያን በአፍጋኒስታን እንደ ሴቶችና ልጃገረዶች ባሉ የማህበረሰቡ ቡድኖች የተገኙ በርካታ ድሎችና ለአሜሪካ አጋርነታቸውን የገለጹ ዜጎች ህይወት አደጋ ላይ ይወድቃል ብለው ይሰጋሉ። የዩናይትድ ስቴትስን መውጣት ተከትሎ የታሊባን ኃይሎች ዋነኛው ቃል አቀባይ ዛቢሁላ ሙሐጅድ ለአፍጋኒስታኖች እንኳን ደስ አላችሁ መልእክት አስተላልፈዋል። የዩናይትድ ስቴትስ ጦር መውጣት የሁላችንም ድል ነው በማለት ይህ ለሌሎች ወራሪ ኃይሎች ትልቅ ትምህርት ነው ብለዋል። የዩናይትድ ስቴትስና መላው ዓለም ለታሊባን አገዛዝ ዕውቅና እንዲሰጥም አሳስበዋል። ታሊባን ከዩናይትድ ስቴትስም ሆነ ከሌሎች ዓለም አቀፍ ማህበረሰብ አባላት ጋር ጥሩ ግንኙነት መመስረት እንደሚፈልግም ቃል አቀባዩ ተናግረዋል። ዓለም አቀፍ አውሮፕላን ማረፊያዎችን ለህዝብ ክፍት እንደሚያደርጉም አስታውቀዋል። በሌላም በኩል ዩናይትድ ስቴትስ ጦሯን ከአፍጋኒስታን ብታስወጣም የተባበሩት መንግስታት የእርዳታ ድርጅቶች ግን በሚሊዮኖች የሚቆጠሩ አፍጋኒስታውያንን ለመርዳት በዚያ እንደሚያቆያቸው አስታውቋል። ታሊባን የአፍጋኒስታንን መንግስት መቆጣጠሩን ቢያሳውቅም በመላው አገሪቱ ግን ወግ ያለው ስርዓት ሙሉ ለሙሉ ገና አልተዘረጋም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጄን ለርክ በአገሪቱ ያለው ችግርና የእርዳታ ድርጅቶች አገልግሎት በዚያ የመቆየታቸውን ነገር አስፈላጊ እንደሚያደርገው እምነታቸው መሆኑን ገልጸዋል። ዓለም አቀፉ የእርዳታ ድርጅት በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ 3.5 ሚሊዮን ሰዎችን ጨምሮ ወደ 16 ሚሊዮን የሚሆኑ ተረጂዎችን እንደሚረዳ አስታውቋል። ለዚህ ከሚያስፈልገው 1.3 ቢሊዮን ውስጥ እስካሁን የተገኘው 39 ከመቶ ብቻ መሆኑንም ገልጿል። የዓለም ጤና ድርጅትም ወደ አፍጋኒስታን 12.5 ቶን የሚሆን የመድኃኒት አቅርቦት መላኩን አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ግን በአፍጋኒስታን ያለው ቀውስ ገና መጀመሩ ነው ሲሉ ተናግረዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጄን ለርክ ወታደሮቹ ወጥተዋል፣ እኛ ግን
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የኮቪድ ወረርሽኝ ሶስተኛው ማዕበል እየጀመረ መሆኑን የሚጠቁሙ ምልክቶች እየታዩ ናቸው ሲል የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታወቀ። ዴልታ የተሰኘው አዲሱ የኮቪድ-19 ዝርያ በሀገሪቱ መኖር አለመኖሩን በቅርቡ እንደሚያረጋግጥም ገለጸ። ወደ 22 ለሚሆኑ ኢትዮጵያውያን በስድስት ወር ውስጥ የኮቪድ ክትባትን ለማዳረስም እየተሰራ ነው ተብሏል። መለስካቸው አመሃ ዝርዝር አለው።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ የኮቪድ-19 ወረርሽኝ ስርጭት በፍጥነት እየጨመረ መሆኑን አስታውቋል። እንደ መግለጫው አባባል በተለይ ካለፉት ስድስት ወራት ወዲህ በወረርሽኙ የሚያዙ ሰዎች ቁጥር መቀነሱ ለህብረተሰቡ መዘናጋት አንድ ምክንያት ነው። ከዚህም ጋር ተያይዞ ወረርሽኙን ለመከላከልና ለመቆጣጠር ወጥቶ የነበረው መመሪያ መጣሱ፣ በአገልግሎት ሰጪ ተቋማት ይታዩ የነበሩ ጠንካራ የመከላከያ ዘዴዎች ትግበራ እጅጉን መቀነሱ፣ በሀገር አቀፍ ደረጃ የወጡ መመሪያዎችን ያላገናዘቡ የተለያዩ ስብሰባዎች፣ የበዓላት አከባበር፣ የስፖርትና የመሳሰሉ ሁነቶች ኮቪድ-19 ወረርሽኝ የሌለ እስኪመስል ሲከናወኑ መቆየታቸው ለአዲሱ የኮቪድ ሁኔታ ምክንያቶች እንደሆኑ ያስረዳል። ይህን አዲስ የኮቪድ ስርጭት ሁኔታ የኢንስቲትዩቱ ዋና ዲሬክተር ዶክተር ጽጌረዳ ክፍሌ አሃዛዊ መረጃ በመስጠት ጭምር ይገልጹታል።
የኮቪድ-19 ሶስተኛው ዙር ማዕበል ወረርሽኝ በሀገራችን እየጀመረ መሆኑን የሚያመላክቱ ሁኔታዎችም በመታየት ላይ ናቸው። ለእነዚህም ማሳያ የሚሆኑት ውስጥ ኮቪድ-19 የመያዝ ምጣኔ ከስድስት ሳምንታት በፊት ዝቅተኛ የነበረ ሲሆን 1.6% ሆኖ ተመዝግቧል። ነገር ግን አሁን በያዝነው ሳምንት ቁጥሩ በመጨመር በአማካይ ወደ 16.5% ከፍ ብሏል። ይህ ከፍተኛ ጭማሪ ነው። ከሰባት ሳምንት በኋላ ወደ ጽኑ ህሙማን ክፍል የሚገቡ ህሙማን ቁጥርም እንደዚሁ ከፍ ብሏል። ከሰባት ሳምንት በፊት 180 ግለሰቦች ጽኑ ህሙማን ክፍል ክትትል እየተደረገላቸው የነበረ ሲሆን በአሁኑ ሰዓት ግን ቁጥሩ ጨምሮ 602 ግለሰቦች በጽኑ ህሙማን ክፍል ክትትል እየተደረገላቸው ይገኛል።
ይህ ብቻ አይደለም። ዶክተር ጽጌረዳ እንዳስረዱት ከሆነ የህመሙ ጽኑነት ቀሳፊነትም እየበረታ ሄዷል።
ከእነዚህም 180 ሰዎች መካከል 11 የሚሆኑት ከስድስት ሳምንት በፊት ማለት ነው ሰው ሰራሽ አጋዥ መተንፈሻ መሳሪያ ይፈልጉ የነበረ ሲሆን በአሁኑ ሰዓት ግን ወደ 82 ሰዎች አድጓል። በኮቪድ-19 ህይወታቸውን የሚያጡ ግለሰቦች ከስድስት ሳምንት በፊት 11 የተመዘገበ ሲሆን በአሁኑ ሳምንት ግን ወደ 88 ከፍ ብሏል። በኮቪድ-19 የሚያዙ ሰዎች ከሰባት ሳምንት በፊት 487 የነበሩ ሲሆን በአሁኑ ሳምንት 10,058 ደርሷል። ይሄ ከፍተኛ ጭማሪ ነው። ከሰባት ሳምንት በፊት አሁንም በኮቪድ-19 ምክንያት ተመዝግቦ የነበረው ሞት 85% በላይ የሚሆነው እድሜው ከ45 ዓመት በላይ ያላቸው ሰዎች ሲሆኑ በአሁኑ ወቅት ያለን ወቅታዊ መረጃ የሚያሳየው ከ15 እስከ 24 የእድሜ ክልል ያሉትን ወይንም ሁሉንም የእድሜ ክልሎችን ያካተተ ሞት እንደተመዘገበ ተረጋግጧል። በመሆኑ ከዚህ በተጨማሪ በሆስፒታሎች ያስተኝ መታከሚያ ክፍሎች እጥረት እንዲሁም አጋዥ የመሰንፈሻ መሳሪያ እጥረትም እያጋጠመ ይገኛል።
በመላው ዓለም በተለያዩ ሀገሮች የተከሰተው ሶስተኛው የኮቪድ-19 ማዕበል ዋና ምክንያት ወይንም መንስኤ ነው የሚባለው ቫይረሱ ራሱን ወደ ተለያዩ አዳዲስ የቫይረስ አይነቶች መቀየር መቻሉ ነው። በተለይም ዴልታ የሚባለው ልውጤ ወይንም ቫሪያንት መሰራጨቱ ለሶስተኛው ዙር ማዕበል ዋና ምክንያት ሆኖ ይጠቀሳል። ቀደም ሲል በኢትዮጵያ አልፋና ቤታ የተባሉ የቫይረሱ ልውጤዎች መገኘታቸውም ታውቋል። ይሁንና ዴልታ በኢትዮጵያ ውስጥ መኖሩ ወይንም አለመኖሩን ለመለየት የተለያዩ ሥራዎች እየተሰሩ መሆናቸውን የገለጹት የኢንስቲትዩቱ ዳይሬክተር ይህንን አክለዋል።
በርካታ ማሳያዎች አሉ ዴልታ ሊሆን የሚያስችልበት። ምክንያቱም ያው የዴልታ ቫይረስ ርጭት ፍጥነቱ ሲቪሪቲው በጤና ተቋሞቻችን እያየን ነው። ስጠቅስ እንደነበረው ከስድስት ዓመት በፊት የነበርንበት 1.6% አሁን ወደ 16.5% ገብተናል። ጽኑ ህሙማን ክፍል ያሉትም ቁጥር እንደዛው በከፍተኛ ደረጃ ጨምሮ ወደ 602 ደርሰናል። አልጋዎቻችን እየሞሉ ነው። የሰው ሰራሽ የመተንፈሻ ድጋፍ የሚፈልጉም እየጨመሩ ነው። ሞትም በእድሜ እየተለየ ነው ያለው። በፊት የነበረው የሞት ምጣኔያችን እና አሁን ያለው ያው ጨመር ያለ ነገር እያሳየ ነው። በእድሜም ስናየው የበፊቱ ሞት በአብዛኛው 85% በላይ ቅድም ስጠቅስ እንደነበረው ከ45 ዓመት እድሜ በላይ ያሉት ላይ ነበረ የሚታየው። አሁን ግን ከ15 እስከ 24 ላይ ያሉ ሞቶች በስፋት እየታዩ ነው። ሁሉንም የእድሜ ክልል ከዛ በታችም ያሉትን ጭምር እያየን ስለሆነ የዴልታ ቫሪያንት ሰርኩሌሽን ወይም ደግሞ ስርጭት ያለ የሚመስል አመላካች ነገር ነው ብለን እንወስዳለን።
በኢትዮጵያ ኮቪድ-19ን ለመከላከል ከሚወሰዱት እርምጃዎች አንዱ ለዜጎች ክትባት መስጠት መሆኑን ያስታወሱት ደግሞ የኢንስቲትዩቱ ምክትል ዋና ዲሬክተርና የኮቪድ-19 አገር አቀፍ ዋና አስተባባሪ አቶ አስቻለው አባይነ ናቸው።
የክትባት መጠናችን አሁን በያዝነው ኦልሬዲ በእርዳታም በግዥም ኮቫክስንም ጥምረቱን በመጠቀም በ2021 መጨረሻ እንግዲህ ባስቀመጥነው መንገድ የኢትዮጵያን 20%፣ ያ ማለት ወደ 22 ሚሊዮን ለሚጠጋ ዜጋ እንከትባለን ብለን ነው አቅደን እየሰራ ነው ያለ ነው። እስካሁን ባለው በመሀል ቅድም ባልኩት ምክንያቶች ዓለም አቀፍ ላይ ገጥሞ በነበረው የክትባት ገበያ ላይ ክትባት እጥረት ምክንያት ካልሆነ በስተቀር አሁን በድጎማም በምንም ባስቀመጥነው እቅድ ወደ መስመር እየገባን ነው ያለ ነው። ስለዚህ ከተሳካልን እና ከዛ በላይ መሄድ ሌላ ጉዳይ ሆኖ ግን በ2021 መጨረሻ ላይ 20% የኢትዮጵያን ሕዝብ ወይም ደግሞ ወደ 22 ሚሊዮን የሚጠጋ ዜጋ ለመከተብ የጤና ሚኒስቴር፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ሌሎችን ባለድርሻ አካላት በርብርብ እየሰራን የምንገኘው።
በመጨረሻም የኢንስቲትዩቱ መሪዎች ይህንን ከጤና ቀውስ አልፎ ከፍተኛ ማህበራዊ ኢኮኖሚያዊ መስቀልቅልና አሰቃቂ ሞት የሚያስከትልን ወረርሽኝ ለመመከትና ለመቆጣጠር ህዝቡ የሚታወቁትን የመከላከያ መመሪያዎች በጥብቅ እንዲከተል አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንውሰዳችሁ። ታሪካዊው የጨጨሆ መድኃኔዓለም ቤተ ክርስቲያን ትላንት አመሻሽ ላይ በህወሓት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት ደረሰበት ሲሉ የደብሩ አስተዳዳሪ ገልጸዋል። ፌዴራሉ መንግስት በሽብር በፈረጀው ህወሓት የሚመሩት ራሳቸውን የትግራይ ኃይሎች እያሉ የሚጠሩት ተዋጊዎች ቃል አቀባይ ሰሞኑን በሰጡት ቃል ታጣቂዎቹ በታሪካዊ ቅርሶች ላይ ጉዳት እንደማያደርሱ ተናግረው እንደነበር ተዘግቧል። አስቴር ምስጋናው ዝርዝሩን ታሰማናለች።
የፈለገ ጸሐይ በቅሎ አገጨጨጮ መድኃኒዓለም ደብር ዋና አስተዳዳሪ መላከ ጸሐይ አባ ብርሃነ መስቀል ይርጋ ትናንት ከምሽቱ 12 ሰዓት ተኩል ላይ በህዋት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ በቤተ ክርስቲያኑ ላይ ጉዳት ደርሷል ሲሉ ለአሜሪካ ድምጽ ተናግረዋል።
ትናንት ከምሽቱ 12 ሰዓት ተኩል ገደማ ማለት ነው። በተደጋጋሚ ነው ቤተክርስቲያን ላይ የጣሉበትና ተጎርቷል ቤተክርስቲያን፣ ዋናው ቤተክርስቲያን ማለት ነው፣ መድኃኒዓለም ጽላት ያለበት ጣራውን፣ ግማሹን ጣራ ነው በምስራቅ በኩል ነው አንስተውታል። ቆርቆሮ ሲመቱት ከስር ኮርኒስ ሁሉ ተወጣጥሷል፣ እንጨቱም ለቋል። ከዛም አልፎ ደግሞ ስዕሎቹንም ከውስጥ ያለ መንበሩን ሳይቀር ጎድቶታል ማለት ነው። እዚህ በተጨማሪ ደግሞ 14 መስኮቶች አሉት። እነሱም ደግሞ በምስራቅ በኩል በአንድ በኩል ሲመጣ ያው መስታወቱ ረጋግተዋል። ሌላው ደግሞ መቅደሱን ጨምሮ 5 በሮች አሉት። እነሱም ጉዳት ደርሶባቸዋል ማለት ነው።
በሌላ በኩል የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚልሻና ፋኖ አሸባሪ ብለው ከጠሩት የህወሓት ቡድን ጋር ባደረጉት ውጊያ ደብረ ዘቢጥ የተባለውን ከንፋስ መውጫ በቅርብ ርቀት የሚገኘውን ቁልፍ ያሉትን ቦታ ማስለቀቃቸውን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ ገልጸዋል።
ጠላት ደቡብ ጎንደር ለቆ ደብረ ዘቢጥ አካባቢ ሂዶ ነው የነበረው። ይሄ ቦታ ያው ስትራቴጂካል ቦታ ስለሆነ ለንፋስ መውጫ እና ለአካባቢው ቅርብ መሆኑ ለሱ ያው ከሰሜን ወሎ ተሻግሮ ደቡብ ጎንደር ለመቆጣጠር የሚያስችለው ስትራቴጂካል ቦታ ስለነበር ነው። አንድ ሁለተኛ ከዚህ የሚሄድን እሱ ጠላት ብሎ የሚያስበውን ወይ ደግሞ የኛ ኃይል ለመምታት እድል የሚሰጥ ቦታ ስለነበረ ይሄ ቦታ ወደዚህ ለመንደርደር ወደ ጉና እና ይሄን መስመር ያሰበውን ለማሳካት የሚያስችለው ስለነበረ የሞት ሽረት አድርጎ ትግል ያደረገበት ቦታ ነው። አሁንም ተመልሶ ከዚህ ሲመታ ሌላ ቦታ ላይ ለመቆየት እንደማይችል ሲያውቅ ቦታው በራሱ ስትራቴጂካል በመሆኑ ሊሸከመው የሚችለው ጠላትንም ማቆየት የሚችለው ማዘግየትም የሚችለው እዚህኛው ቦታ ላይ እንደሆነ አውቆ ነው ይሄ ወደዚህ ሄደው። በዚህ ቦታ ላይ ምሽግ ቆፍሯል። እሱ ብቻ አይደለም፣ የጣሊያን ምሽግ የሚባልም አለ። ከዚህ ከስትራቴጂካል ቦታነት በተጨማሪ እኒህ ሁሉ ስራዎች የተሰሩበት ነው የነበረ። ነገር ግን ደግሞ ትናንት በተካሄደው ኦፕሬሽን እኛ እንደገመት ነው እንዳሰብነው አይደለም። እኛ መከላከያ ሰራዊት ልዩ ኃይል በደቂቃ በሴኮንዶች ውስጥ ነው ቦታዎቹን ለመቆጣጠር የቻለው። በኋላ ለማጽዳት ነው ጊዜ የወሰደበት። በዛሬው ዕለት ደግሞ ይሄው ኃይል የትላንት ሲያንቀሳቀሳቸው የነበሩ ታንክ፣ መድፍ እና ሌሎቹም መሳሪያዎቹ ላይ ተሽከርካሪዎቹ ላይ ከፍተኛ ጉዳት ደርሷል። የተማረኩም እና በእጅ የገቡም አሉ። በተለይ ሌሊት ላይ በነበረው በጣም ከፍተኛ የሰው ኃይል ኪሳራ ነው የደረሰበት። ዛሬ ያው ሬሳውንም ቁስለኛውም ሲጭን ንረዋ ነው። ከጠዋት ጀምሮ ወደኋላ እየመለሰ ነው ያለው።
የህወሓት ያሉት ኃይል በሶስተኛው ክፍለ ዘመን እንደተመሰረተ የሚነገርለት የፈለገ ጸሐይ በቅሎ አገት ጨጨሆ መድኃኒዓለም ቤተ ክርስቲያን በከባድ መሳሪያ መትቶ ጉዳት እንዳደረሰበትም አስተዳዳሪው ተናግረዋል።
ባለፈው ደብረ ታቦር ላይ የፈጸመ ይታወቃል። በትላንትናው ዕለት ደግሞ እዚህ ጨጨሆ መድኃኒዓለምን ጎድቶ ነው ለመውጣት ጥረት ያደረገው። ይሄ ከባህሪው የሚመነጭ ነው። እንዲህ አይነት ቅርሶችን የማውደም የህብረተሰቡ ትልቅ ዋጋ የሚሰጣቸውን ንብረቶቹን ባዶ የማድረግ እና የማበላሸት ዋና አላማው ስለሆነ የመጨረሻ እስትንፋሱን እዚህ ቤተክርስቲያን ላይ ያሳርፏል። ይሄ ቤተክርስቲያን እንደሚታወቀው በጣም ትልቅ ቦታ የሚሰጠው ነው በአማኞቹ ዘንድ።
በቤተ ክርስቲያኖቹ ላይ የተፈጸመውን ጥቃትና የደብረ ዘቢጥን ውጊያ በሚመለከት እስካሁን ከህወሓት ወገን የተሰጠ ምላሽ ባይሰማም ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚናገሩት የህወሓት መሪዎች ከሲቪሎች ጅምላ ግድያ፣ ከቅርስ ውድመትና ዘረፋ ጋር በተያያዘ የሚሰነዘሩባቸውን ውንጀላዎች አስተባብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና ነው ባህር ዳር።
በተከታዩ ዘገባ ከባህር ዳር ወደ ደሴ ነው የምንወስዳችሁ። ፌዴራሉ መንግስት በሽብር በፈረጀው ህወሓት የሚመሩት ራሳቸውን የትግራይ ኃይሎች እያሉ የሚጠሩት ተዋጊዎች ባደረሱት ጥቃት ወደ 180,000 ሰዎች ተፈናቅለው ደሴ ከተማ እንደሚገኙ የደሴ ከተማ አስተዳደር ጽህፈት ቤት አስታወቀ። የከተማው ነዋሪዎች ተፈናቃዮቹን ለመደገፍ ከፍተኛ ጥረት እያደረገ መሆኑን የገለጹት የከተማዋ ከንቲባ ጽህፈት ቤት ኃላፊ ሰይድ እሸቱ ዓለም አቀፉ ማህበረሰብ በችግሩ ልክ ድጋፍ እያደረገላቸው እንዳልሆነ ተናግረዋል። ተፈናቃዮቹን ያነጋገረው መስፍን አራጌ ዝርዝሩን ያስደምጠናል።
ደሴ በወሎ ግንባር የተከሰከሰውን ጦርነት ተከትሎ በየቀኑ ቤት ንብረታቸውን ጥለው ህይወታቸውን ለማትረፍ የሚመጡ በሺዎች የሚገመቱ ሰዎችን ማስተናገድ ከጀመረች 3 ሳምንታት ተሻገሩ። እናም ከወትሮ በተለየ በሰውና በተሽከርካሪ ፍሰት ተጨናንቃለች። በቀዳሚ ገበያ ትምህርት ቤት ተጠለለው ከሚገኙት በርካታ ተፈናቃዮች ውስጥ አንዱ የሆነው ወጣት ሳሙኤል ኪዳኔ ወደ ደሴ ከዘለቀ 22 ቀናትን አስቆጥሯል።
እኛ ወጣቶችና የመድናችን ከንቲባ መሐመድ ያሲን ጋር በመሆን አካባቢያችንን ከመጠበቅ አንጻር በከፍተኛው የጸጥታውንም ሌት ቀን ሳንል በመልፋት ላይ ያለን መጨረሻ ላይ ባልጠበቅነው ሰዓት ለሶስት አጥቢያ እሁድ ለሰኞ ምሽቱ 6 ሰዓት አካባቢ በስቴዲየምና በሌሎች የመኖሪያ ቤቶች ላይ ከባድ መሳሪያ ተኩስ ሲያደርግ ምንም አማራጭ የለንም ከንቲባችንን የመዘን ወጥተናል። ህይወታችንን ለማትረፍ ኦልሞስት ዛሬ ወደ 22ኛ ቀን እየሆነን ነው ማለት ነው።
በተለይ የቤተሰቡን ደህንነት አለማወቁ ሰላም እንደነሳው ይናገራል።
በጣም መወደድና ያሳደገችኝ አያቴ አይነ ስውር ነች። ሳንቃና አካባቢው ማንንም ይረዳት የላትም። እህቶችና እናቴ ደግሞ ወልዴ አካባቢ ነው ያሉት። እስቲ ነው ምንም አይነት የመብራትም የስልክ ኮኔክሽንም ስለተቋረጠ ጤንነታችን ምን ላይ እንደሆነ ምውቅና የለንም።
ከቤተሰቦች የመራቄ ጭንቀት ቢፈጥርብኝም የደሴ ከተማ ህዝብ የቤተሰቤን ያህል ስላስተናገደኝ ተጽናንቻለሁ ይላል ወጣቱ።
የአካባቢው ህብረተሰብ እና እኛ ያለንበት ቅዳሜ ገበያ ዳውዶ አካባቢ ይባላል ክፍለ ከተማው። እዛ አካባቢ ያሉ የወጣቶች እርዳታ ከመጀመሪያው ጀምሮ እስከ 15ኛው ቀን ማለት ይቻላል እንጀራ በማወጣት እናቶች ደግሞ እየመጡ እኛን ሽሮ በመስራት አግዘውናን እስካሁን ድረስ ማለት ነው። የወልዲያ ከተማ የመድናችን ከንቲባ እና የደሴ ከተማ አስተዳደር በአንድ ላይ በመሆን የጸጥታውን ሁኔታ ፋሲሊቴት ከማድረግ አንጻር መጠለያ ትምህርት ቤቶችን ከማደራጀት አንጻር አዋቅረው እኛን ከማደራጀት ከማስተባበር አንጻር ይሄ አድራጎት ተደርጓል። መንግስት ከፍተኛ የሆነ ሽፋን ቢያደርግ ቢረዳን ጥሩ ነው። ግን መሰረታችን አሁን ቢሆን ያቆየን የዳውዶ አካባቢ የወጣቶችና የህዝቡ ነው፣ የደሴ ህዝብ ነው። ሳላመሰግነው አላልፍም። ልክ እንደ እናት ጓዳ ውስጥ ከእናቴ ጓዳ እንዳለ ሆኖ የቆጠርኩት።
በቅዳሜ ገበያ የተጠለሉት ከወልዲያ 01 ቀበሌ ተፈናቅለው የመጡት ፈንታው ጌታቸው በበኩላቸው ወደ ደሴ ለመግባት አድካሚ የሶስት ቀናት የእግር ጉዞ ማድረጋቸውን ይናገራሉ።
የጦርነቱ በአጋጣሚ ስለተከፈተ እስከ ሶስት ቀን በሚደረገው ትግል ከሰራዊት ጎን እያለን በአጋጣሚ ድንገተኛ ሰራዊት ወደኋላ በሚመለስበት ሰዓት ህዝቡ ጋር አብረን ይወጣ ነው ወደ ደሴ። በመርጦ በኩል አድርገን የሶስት ቀን ጉዞ ተጉዘን ወርጌሳ ነው የገባ ነው። በእግራችን ሶስት ቀን ከወርጌሳ በኋላ ማጣን መኪና ባዶ ከተማ ጸጥ ያለ ስለነበር ከውጭ አልገባን። ውጭ ያለ ላይ መከላከያ ሰራዊት ወደ ደሴ በመኪና ሳፍሮ ገባ ነው። ከዛ ቅዳሜ ገበያ መጠለያ አለ ብሎ እዚህ ቅዳሜ ገበያ ላይ ያስገቡና
እሳቸውም የስልክና የኢንተርኔት መቋረጥ ስለ ቤተሰባቸው ደህንነት እንዳያውቁ እንዳደረጋቸው ጠቁመዋል።
ልጅ አለኝ። በእለቱ ደግሞ ገጠር ጸበሉ እንደገባች ነው መሄድ አልቻልኩም እና አጋጣሚ ነው በዛ ሰው ጋር ሳልገናኝ መጣሁት። ምን ላይ እንዳለች እስካሁን ድረስ አላውቅም። ምንም አይነት መረጃ የለም። ያው ኔትወርክ የለም፣ ስልክ የለም፣ ማብራት የለም። ምንም ነገር ስለሌለ ምንም መገናኘት አልቻልንም። ሰው መምጣትም አልቻለም።
ከተማ አስተዳደሩ መፈናቀሉ ከተቀሰቀሰበት ከሶስት ሳምንታት በፊት ጀምሮ የራሱን ግብረ ኃይል በማቋቋም ተፈናቃዮችን በምግብ በመጠለያና በቁሳቁስ አቅርቦት ለመርዳት ጥረት እያደረገ መሆኑን የከተማዋ ከንቲባ ጽህፈት ቤት ኃላፊ ሰይድ ሸቱ ገልጸዋል።
ቤት መከራየት፣ ዘመድ ጋር መሆን ወይም አልጋ የመያዝ አቅም የሌለው በሙሉ ወደ ካምፕ መሆን የሚፈልግ አቅም በፈቀደ መጠን እየተቀበልን ካምፕ ላይ ለማስቀመጥ ጥረት ተደርጓል። ይሄ ከሆነ በኋላ የመጀመሪያው ፈጥኖ ደራሽ የሆነው የደሴ ከተማ ህዝብ ነው። የደሴ ከተማ ህዝብ በበጎ ፈቃድ ወጣቶች አማካኝነት እያንዳንዱ ከሚበላው እያካፈለ እንጀራ፣ ሽሮ፣ በርበሬ እየሰሩ በቀጠና ተከፋፍሎ በያሉበት ጣቢያ ላይ ምግብ የማድረስ ይህም ብቻም አይደለም፣ የሃይማኖት ተቋማት በመጅሊስ በቤተክርስቲያን ባለሀብቶች የተለያዩ ድርጅቶች ምግብ በማዘጋጀት ምሳ እራት ፕሮግራም በመያዝ እያበሉ ነው ያሉት። አንድ ወር አካባቢ የሚሆናቸው አሉ፣ 20 ቀንም 15 ቀን የሚሆናቸው አሉ። እስካሁን ድረስ ህብረተሰቡ አሁን ካልኩት ምግብ እያበሰለ ከማብላት ወደኋላ አላለም።
ይሁን እንጂ የተፈናቃዮቹ ቁጥር በአሳሳቢ ሁኔታ እየጨመረ መምጣቱን ይናገራሉ። እንደ ኃላፊው ከሶስት ሳምንታት በፊት በአንድ መጠለያ ካምፕ ይስተናገዱ የነበሩ ተፈናቃዮች ቁጥራቸው አሻቅቦ በአሁኑ ሰዓት በ11 መጠለያ ጣቢያዎች ሰፍረዋል። በአንድ ጣቢያ ብቻ እስከ 1200 የሚደርሱ ሰዎች በተጨናነቀ ሁኔታ መስፈራቸውም ታውቋል። ከሁለት ቀናት በፊት የነበረውን መረጃ ዋቢ የሚያደርጉት አቶ ሰይድ ከ180,000 በላይ ሰዎች ከሰሜን ወሎ ዋግምራና አፋር አካባቢዎች ተፈናቅለው በደሴና በኮምቦልቻ ከተሞች ተጠልለዋል።
ትናንት አሁን ከጊራና ከሌሎች ቆላማው አካባቢ ላይ የተፈናቀሉ ከሀራ ከወረባቦ እነዚህ በተመሳሳይ የተፈናቀሉት እንዳለ ሆኖ እነሱን ሳይጨምር ከሁለት ቀን በፊት የጋራ አድርገን በገመገምነው 183,400 ተፈናቃይ ከእነዚህ ውስጥ 10,000 ኮምቦ ኮምቦልቻ ነው ያለው። 173400 ተፈናቃይ ደሴ ከተማ ውስጥ ነው ያለው። ይሄ እንግዲህ በካምፕና ከካምፕ ውጭ ያለበት ሁኔታ ነው ያለውና እጅግ በጣም ከፍተኛ ቁጥር ያለው ተፈናቃይ ነው ያለው። ከተማውንም ያው ሁላችንም እንደምናየው ተሽከርካሪም ሌሎችም ደሴ ከፍተኛ ጫና ውስጥ ነው ያለችው።
120000 የሚደርሱ ተፈናቃዮች በመንግስትና በአገር በቀል የልማት ተቋም ድጋፍ እንደተደረገላቸው የከንቲባ ጽፈት ቤት ኃላፊው አመልክተዋል። ከዚህ በተጨማሪ ተቋማት የከተማዋ ነዋሪዎች ኑሯቸውን በውጭ ሀገራት ያደረጉ የአካባቢው ተወላጆች፣ የንግዱ ማህበረሰብ፣ ድርጅቶችና ጥቂት ዓለም አቀፍ ተቋማት በህይወት አድን ተግባሩ ላይ እያደረጉ ያሉትን አስተዋጽኦ አድንቀዋል።
አሁን ባለው ሁኔታ ላይ ከመንግስት ፍራሽም ብርድ ልብስም ያቀረበው የወሎ ዩኒቨርሲቲ በአገሪቱ ውስጥ ያሉትን ዩኒቨርሲቲዎች በመሳሰፍ የስምንቱን ዩኒቨርሲቲ ያመጡትን ግብአት ስናየው በጊዜው ከ8 ሚሊዮን ብር በላይ የሚገመት ወጪ ተደርጎ ተገዝቶ የመጣ እቃ ነው። ከተማ ልማትና ኮንስትራክሽን ሚኒስቴር በተመሳሳይ አሁን በቅርቡ 100 ኩንታል ዱቄት እና አልባሳት የንጽህና መጠበቂያ ለወገኖቻችን መድረስ አለብን በሚል እንደውም በሚኒስቴር ደረጃ ላይ የመጀመሪያው ፈርቀዳጅ ናቸው። በጋራ አድርገን ያላቀናበር ናቸው። በርካታ ልጋሾችም እንዳሉ በዚህ አሁንን የሚያልገለጽኳቸው በጣም ብዙ እንዳሉ ታሳቢ ተደርጎ ይሄ ባለበት ሁኔታ ላይ እጅግ በጣም ከፍተኛው ሚና እየተጫወተ ያለው ግን የደሴ ከተማ ህዝብ እንደሆነ ለዚህ ታላቅ ህዝብ ይሄ አሁንም የተለመደው ትብብር እንዲቀጥል ይህንን ለማሳሰብ ነው።
ይሁን እንጂ በሰብአዊ ተግባራት ላይ የሚሰሩ ዓለም አቀፍ የተራድኦ ተቋማት ሰብአዊ ጉዳቱን የሰፈሩበት ሚዛን ጎድሎታል ብለዋል።
አሁን ባለው ሁኔታ ላይ እንደገና ስንገመግም ተፈናቃው የሚያነሳው እውነታውንም ስለሆነ መናገር ያለብን ሌሎች ላይ እጅግ በጣም በከፋ ጦርነት ውስጥ ሁሉ ታግለን ሾልከን ሂደን እንሰጣለን በሚሉበት በነፃ ሰላም ባለበት አካባቢ ላይ እንኳ ይዘን ግማሽ ያህል ተሯርጦ ድጋፍ በማድረግ ደረጃ ላይ ዓለም አቀፉ ድርጅት በዘልክ አይደለም። ለሁሉም እኩል በሆነ ደረጃ ላይ ፍትሐዊ በሆነ ደረጃ ላይ በማሰራጨት በኩል ያለውን ነገር ስናየው በጣም ይቀዘቅዛል። በእርግጥ አሁን ላይ በተለያየ ዘርፍ ላይ የተሰማሩ የእርዳታ ድርጅቶች አሁን ባለው ሁኔታ ላይ የሚጠይቁ አሉ። አብዛኞቹ ገና አሰስመንት ስራ ነው እየሰሩ ያሉት። እንደውም ተፈናቃዮች እኛ ጋር እየመጡ ፎቶ እያነሱ ምንም ነገር ጠብ የሚል ነገር የለም ከመረጃ መሰብሰብ ባለፈ አሁን ላይ ያየነው የሰማነው ነገር የለም የሚል ከፋ ያለ እንትን እያነሱ ያሉበት ሁኔታ ነው ያለው። እውነታውም ትክክል ነው።
በህዝቡና በመንግስት የተደረገላቸውን ድጋፍ ያመሰገኑት ተፈናቃዮቹ ቢሟሉልን የሚሉት አላቸው።
በአሁኑ ሰዓት የተፈናቃይ ፍሰት በዝቷል እና ኦልሞስት አሁን ነው እየተሟሉ ያሉት። ፍራሽ የለም፣ ሲሚንቶ ነው አካባቢው። ዶርሞች ደግሞ የሉም። 68 ሰው ነው የመጨረሻው ጣራው ማለት ነው በአንድ ክፍል ውስጥ የሚገኘው። የክላስ ጥበት ስላለ ህጻናቶች ደግሞ ለእንደዚህ አይነት በሽታ አክቲቭ ስለሆኑ አሁን ከአንድ ክፍል ላይ ወልዳ ኛች አለች በተፈናቃይ መጥታ ወልዳ ተኝታለች። 5 ቀን ጨቅላ ይዛለች። ግን እዛ ዶርሞ ውስጥ ወደ 18 ሰው አለ። ይሄ ትልቅ የክፍል ጥበትና ችግር ነው በእኛ የገጠመን።
በሌላ በኩል ኗሪነታቸው በውጭ ሀገራት የሆኑ አካባቢው ተወላጆች ከተቋቋሙ ኮሚቴ መረጃ በመጠየቅ በሚልኩት ድጋፍ ያልተደረሱ አገልግሎቶችን እንዲደርሱ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አስተያየቶቻችሁን አድርሱን። 2022059942 የውስጥ መስመር 14 ብላችሁ በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛዎችን አቀናባሪ አበባየው ገበያው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። የሁለተኛው አጋማሽ የመጀመሪያ መሰናዷችን ንግድና ምጣኔ ሀብት ነው። እጅግ እያሻቀበ የመጣው የዋጋ ግሽበት የኑሮ መወደድን የዕለት ፈተና እየሆነባቸው መሆኑን አስተያየታቸውን ለአሜሪካ ድምጽ እየሰጡ የአዲስ አበባ ነዋሪዎች ተናግረዋል። በሀገሪቱ እየታየ ያለው የኑሮ ውድነት መንስኤዎች የኮቪድ-19 ወረርሽኝና ሀገሪቱ የገባችበት ጦርነት መሆናቸው
እንዲረዱን የአዲስ አበባ ዩኒቨርሲቲ መምህር የሆኑት የምጣኔ ሀብት ባለሙያው ዶክተር ብርሃኑ ደኑ ገልጸዋል። ቀውሱን ለመቆጣጠር መንግስት የተለያዩ ምጣኔ ሀብታዊ የእርምት እርምጃዎችን እየወሰደ መሆኑም ተገልጿል። ፀሐይ ዳምጠው ተጨማሪ አላት።
በሀገሪቱ በከተማም ሆነ በገጠር እየታየ ያለው የዋጋ መናር ሸማቹንም ሻጩንም እያነጋገረ ነው። የኑሮ መወደድ በከተሞች እንደምጠነክር ያነጋገርኳቸው ነዋሪዎች ይገልጻሉ። የአዲስ አበባ ከተማ ነዋሪው አቶ ቸርነት አለሙ የኑሮ ውድነቱን ያባባሰው ከተማይቷ ውስጥ ያለው የናሬ የቤት ክራይ እንደሆነ ይገልጻሉ።
የኑሮ ውድነቱን የሚያባብስ ጫፍ የሚያወጣ ህዝቡን የሚያመረው የቤት ክራይ ነው። በተለይ እንደ አዲስ አበባ አብዛኛው በየቀኑ አዳዲስ ሰዎች ይመጣሉ፣ ቤት ክራይ ይዛሉ፣ ይኖራሉ። ይሄ ደግሞ የቤት ክራይ ፈላጊና የቤት ክራይ ቤት ኖርማል የሚከራየው ቤት አልተመጣጠንም። ተከራዩ በጣም በዝቷል። ቤት ያለው ቤት ያለውን ህዝብ ማመጣጠን ስላልቻለ ቤት ክራይ ይችን ክፍተት በመጠቀም ዴሊ በየጊዜ የሚጨምርበት ይረታል። አሁን እኛ በቅርብ ጊዜ ነው አንድ ወር ባንብላ ጊዜ ውስጥ ቤት ተንኳኳ መጡ 500 ብር ጨምረናል ብሎ ሄዱ እና ከኔ ገቢ አንጻር ቤት ክራይ ከፍዬ አልችልም እና መንግስት የወሰደው እርምጃ ትክክለኛ እርምጃ ነው፣ ግን ከሶስት ወር በኋላ ደግሞ ምን ሊፈጠር ይችላል የሚለው ታሳቢነት ውስጥ ቢሆን ሌላ አሳሳቢ ጉዳይ ነው። ምክንያቱም የሶስት ወሯን አስርቶ ይጨምርበታል። አከራይ ችግር የለበትም እስከ ሶስት ወር አልጨምርኩብህም እና ያ ስለሆነ እስከ ሶስት ወር ያለው ያህል ነገር ላይጨምር ይችላል፣ ግን ዘላቂ መፍትሄ አይደለም። የሶስት ወር ዘላቂ መፍትሄ አይደለም። በዘላቂነት ከተማ መስተዳደር ማድረግ ያለበት ነገር እንደ ህግ የሆነ ነገር ቢቀመጥ ባይ ነው። ጣራ ቢኖረው ራሱ የቤት ክራይ ጣራ ቢኖረው በእርግጥ ይሄ ፍሪ ኢኮኖሚክ ሲስተም የሚለው ላይ ኢንተራፕት ሊያደርግ ይችላል። ቢሆንም ግን ያንን ተፈርቶ ዝም ተብሎ ከሚለቀቅ የተወሰነ ማዕቀብ፣ አሁን እስከ ሶስት ወር ድረስ የተባለው ማዕቀብ ነው አይደለ? ዘላቂ ማዕቀብ ቢደረግም። ምክንያቱም የቤት ክራይ አሁን እዛ ጋር የሆነ ሰው ተከራይቶ የሆነ ነገር ይሰራል እንበል፣ ምግብ ቤት ይከፍታል። ቤት ክራይ ሲጨምርበት ምን ያደርጋል? እሱ ምግቡ ላይ ነው የሚጨምሩ። በእጃዙር ሁሉንም ያጠቀዋል፣ ተከራዩንም ተከራይ ያልሆነውንም ያጠቀዋል። ሰው ለምሳሌ ካፌ ሲከፍት ወይ የሆነ ነገር ሲከፍት ተከራይቶ ነው የሚከፍተው። ተከራይቶ ሲከፍት እዛ ቤት ክራይ ሲጨመርበት እሱ ምግቡ ላይ ይጨምራል። ስለዚህ እዛ የሚጠቀሙ ሰዎች በአጠቃላይ የቤት ክራይ ውድነቱ አፌክት የሚያደርጋቸው ሰዎች ናቸው። ስለዚህ ዘላቂ መፍትሄ ቢኖረው ኑሮ ውድነቱን ትንሽ ማረጋጋት ይቻላል የሚል ሀሳብ አለ።
አሁን እየታየ ያለውን የኑሮ ንረትና እየሰጡ ያሉትን አገልግሎት በተመለከተ የሆቴል ባለቤት የሆኑት ወይዘሮ ወደራይ ምረቱ እንዲህ ያስረዳሉ።
አሁን ያለው የኑሮ ውድነት በጣም ያሳዝናል። ሁሉም ሸቀጦች እየናሩ ነው። ከሀገር ውስጥም ሆነ ከውጭ ተመርተው የሚገቡ ምግቦች ዋጋቸው የማይቀመስ ሆኗል። እኔ አሁን ሆቴል አለኝ። የተለያዩ አገልግሎቶችን ነው የምሰጠው። ነገር ግን ከገበያ ገዝቼ ለተጠቃሚ የማቀርበው ምግብም ሆነ መጠጥ፣ በአጠቃላይ በምሰጠው አገልግሎት ላይ በጣም ችግር እየገጠመኝ ነው። ዋጋ መጨመር አልችልም። መንግስት ክትትል ያደርጋል። በሌላ በኩል ተገልጋዮችም ወገኖቻችን ናቸው። ገንዘቡን ከየት ያመጣሉ? ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። ስራውን እንዳላቆም የባንክ ዕዳ፣ የሰራተኛ ደሞዝ፣ የመንግስት ግብር ያሳስበኛል። ብቻ ብዙ ብዙ ችግሮች አሉብኝ።
በሌላ በኩል መንግስት እየወሰደ ያለው እርምጃ ቀጣይነትና ተከታታይነት ቢኖረው የኑሮ ውድነቱን ሊያረጋጋ ይችላል ብላ እንደምታስብ ሌላዋ የከተማይቱ ነዋሪ ወይዘሪት አለምነሽ አሰፋ ትናገራለች።
እኔም ተከራይ ነኝ እና መንግስት የጣለው ገደብ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። ምክንያቱም አሁን ኑሮ በጣም እየተወደደ ባለበት ጊዜ እንደዚህ አይነት ገደብ መጣሉ በጣም ትልቅ አድቫንቴጅ ነው፣ በተለይ ለተከራዮች። ምክንያቱም በየጊዜው በየወሩ በየሶስት ወሩ ነው ቤት ክራይ ጨምሮ የምንባለው እና አሁን ያለውን የኑሮ ውድነትም ለማረጋጋት አንድ መፍትሄ ነው ብዬ ነው የማስበው። አሁን መንግስት ፊቱን ያዞረው አገራችን ላይ ብዙ ችግሮች ተጋርጠውብናል፣ ትኩረቱን ወደዛ ባደረገበት ወቅት ወደዚህ ደግሞ ወደ ኑሮ ውድነቱ ፊቱን አዞሮ ቤት ክራይ እንዲረጋጋ የጣለው ገደብ በጣም ደስ የሚል ነገር ነው።
የምጣኔ ሀብት ምሁር የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ደኑ የዋጋ ግሽበቱ መንስኤዎች አንድም የኮቪድ-19 ወረርሽኝ ያስከተለው ችግር እንደሆነ ጠቅመው፣ ዋነኛው ግን በሰሜን የሀገሪቱ ክፍል የተከሰተው ጦርነት እንደሆነ ተንትነዋል።
አንደኛ ግጭት በሚኖርበት ጊዜ ኢኮኖሚውን እንደሚያዳክም ነው። ኢንቨስትመንትን ያቀጭጫል። ያው ምርትን እንደሚገባ እንዳይመረት እንቅፋት ይፈጥራል እና እነዚህ ነገሮች ተደማምረው እንግዲህ የችግሩ መንስኤ ሰላም እጦት ነው። ከቅርብ ጊዜያት ወዲህ በተለይም ከአንድ ዓመት ወዲህ ይፋ የሆነ ከፍተኛ የጦርነት በሰሜኑ የሀገሪቷ ክፍል እና የፌደራል መንግስት መካከል ከፍተኛ ግጭት ተፈጠረ እና በዚህ ምክንያት እንግዲህ ኢኮኖሚው ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም በልማት ላይ የተወሰነ ተጽዕኖ ያሳድራል ጦርነት፣ ውጊያ፣ ግጭት። ምክንያቱም የተፈናቀሉ ዜጎችን መልሶ ለማቋቋምና ለመመገብ ከፍተኛ ወጪ ይጠይቃል። እንደገና ደግሞ አሁን የሚደረገውን ህግን ለማስከበር መንግስት የገባበትን ጦርነት ለዛ ከፍተኛ ወጪ ያስፈልጋል። በሎጂስቲክ ከፍተኛ ወጪ ይጠይቃል። እንደገና ደግሞ ይሄ ሁሉ በልማት ላይ አሉታዊ ተጽዕኖ አለው፣ በምርት ላይ ከፍተኛ ተጽዕኖ አለው። ስለዚህ አቅርቦት እየተዳከመ ይሄዳል፣ ከፍላጎቱ ጋር አይመጣጠንም። በዚህን ጊዜ ከፍተኛ የሆነ የዋጋ ንረት እና ኢንፍሌሽን የምንለው ነገር ያስከትላል።
አክለው መፍትሄ ነው ያሉትን ሙያዊ ምክር ለግሰዋል። ዶክተር ብርሃኑም
ተጠቃሚውን ህብረተሰብ፣ ሸምቶ አደሩን ህብረተሰብ በከፍተኛ ደረጃ በዋጋ ንረት እንዲጎዳ በማድረግ ተስፋ የሚያስቆርጥ ልጆቹን ትምህርት ቤት እንዳያስኬድ የሚያደርግ የዕለት ጉርሱን እንደሚገባ ገዝቶ እንዳይጠቀም የሚያደርጉ እንትኖች ላይ ትክክለኛ የሆነ የእርምት እርምጃ መውሰድና አሁንም ደግሞ መንግስት በሚያቋቁማቸው አንዳንድ የሸማች ድርጅቶች በኩል እቃዎቹ መሰረታዊ የሆኑ እቃዎች ሁሉም አይደለም፣ መሰረታዊ የሆኑ እቃዎች ለዕለት ዕለት የሚሆኑ እቃዎች ለህዝቡ እንደሚደርሱበትን ሁኔታ ማድረግ የሰርቫይቫሉ ነገር የአገሪቷ ደህንነትና እንደ አገር የመቀጠል የአብዛኛው ህዝብ ደግሞ ፍላጎትም ይመስለኛል። ይህን እርምጃ መውሰዱ ትክክልና ተገቢ ነው የሚመስለው።
መንግስት የዋጋ ግሽበትን ለመቆጣጠር በሚል ያሰባቸውን እርምጃዎች ሰሞኑን በተለያዩ የአገሪቱ አካባቢዎች በመውሰድ ላይ እንደሚገኝ አስታውቋል። እናም በአዲስ አበባ ከተማ የኢኮኖሚ አሻጥር ሲሰሩ ነበር የተባሉ 1886 የንግድ ድርጅቶች መታሸጋቸው፣ የንግድ ህግ ውጪ ሲሰሩ ነበር የተባሉ 657 ድርጅቶችን የንግድ ፍቃዳቸው መሰረዛቸው የተገለጸ ሲሆን በ64 ድርጅቶች ላይ ደግሞ የወንጀል ክሶች እንዲመሰረቱ መወሰኑን የከተማይቱ ንግድ ቢሮ ሰሞኑን ባወጣው መግለጫ አስታውቋል። ከአዲስ አበባ የንግድ ቢሮ ሰፋ ያለ መረጃ ለማግኘት ጥረት እያደረግኩ ነው። ባገኘሁት ጊዜ ተጨማሪ ዝርዝር ይዤ መለሳለሁ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ የትምህርት ዘገባ ስናልፍ ወደ መቃድሾ ነው የምንሄደው። በሶማሊያ የተከሰተው ሶስተኛው ዙር የኮቪድ ወረርሽኝ በቫይረሱ የሚያዙ ሰዎች ቁጥር እየጨመረ ቢሆንም የሶማሊያ መንግስት በዚህ ወር ትምህርት ቤቶች እንዲከፈቱ አድርጓል። መሐመድ ሼክ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች።
ቀደም ሲል ይደረግ እንደነበረው በሞቃዲሾ በሚገኘው ትምህርት ቤት ተማሪዎች በጠዋት ተገኝተው የዕለት ተግባራቸውን ለመጀመር ይዘጋጃሉ። በሶማሊያ በተከሰተው አዲስ ወረርሽኝ የኮቪድ-19 ተያዦች ቁጥር እየጨመረ ቢሆንም ተማሪዎች እርስ በርሳቸው በሚያደርጉት ግንኙነት ግን የአፍና አፍንጫ መሸፈኛ ጭንብል አይጠቀሙም። ከድጃ አደም የትምህርት ቤቱን ዕለት ተዕለት ስራ የምትቆጣጠር ዳይሬክተር ናት። ተማሪዎቹ ትምህርት ቤት በሚውሉበት ወቅት ጤናቸው የተጠበቀ መሆኑን የማረጋገጥ ኃላፊነትም አለባት።
We keep reminding our students about good sanitation.
ተማሪዎቻችንን ሁልጊዜ ስለ ንጽህና አጠባበቅ እናስተውሳቸዋለን። ተማሪዎቹ እጃቸውን መታጠብ ግዴታቸው መሆኑንም ያውቃሉ። ትምህርት ሚኒስቴርም እጅን ለመታጠብ የሚረዱ ቁሳቁሶችን እርዳታ አድርጎልናል። ሁልጊዜ ተማሪዎች እጃቸውን ማጽዳትና የአፍና አፍንጫ ጭንብል ማድረግ ግዴታቸው መሆኑን እናሳውቃቸዋለን። ይሄ ትምህርት ቤቱ ክፍት ሆኖ እንዲቆይ ያግዘናል።
በሶማሊያ የኮቪድ-19 ክትባት የወሰደው ሰው ቁጥር በጣም ዝቅተኛ ነው። ለቫይረሱ በጣም ተጋላጭ የሆኑት በእድሜ የገፉ አዛውንቶች ናቸው። ትምህርት ቤት በመከፈቱ ታዲያ በተማሪዎች መካከል ቫይረሱ ተሰራጭቶ ቤተሰቦቻቸውን ለበሽታ ሊያጋልጥ ይችላል የሚለው ፍርሃት እያደገ መጥቷል። በእድሜ ከፍ ላሉ ቤተሰቦቹ ከሚጨነቁ ተማሪዎች መካከል አብዲ ፈታህ ሙሃዲን አንዱ ነው።
I am really worried about the coronavirus as it has returned and reached its peak.
ኮሮናቫይረስ ተመልሶ በመምጣቱና ቁጥሩ በማሻቀቡ አስጨንቆኛል። ስለ ቤተሰቦቼ ጤና አጨነቃለሁ። ትምህርት ቤት ከተከፈተ ወዲህ እኔ በቫይረሱ ተይዤ ወደ ቤተሰቦቼ ይዤ እንዳልሄድ እፈራለሁ።
በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው መቆየታቸው በልጆችና ወጣቶች ህይወት ላይ አሉታዊ ተጽዕኖ አሳድሯል። ከትምህርት ቤት የሚያቋርጡ ህፃናት ቁጥር በከፍተኛ ሁኔታ የጨመረ ሲሆን ይህ የቤተሰቦችን ማህበራዊና ኢኮኖሚያዊ ደህንነት አናክቷል። አብዲ ፈታህ መሐመድ በሞቃዲሾ ውስጥ በንግድ ስራ የሚተዳደር ሲሆን ከስራ ደክሞ እቤት ሲመለስ ሁለት ሴት ልጆቹን ያስጠናል። ለዚህ ምክንያቱ ከትምህርት ውጪ ያሳለፉትን ጊዜ ለማካካስ መሆኑን ይናገራል።
ለረጅም ጊዜ ከቤት ውስጥ መውጣት መከልከሉ ትምህርት ላይ ትልቅ ተጽዕኖ አድርሷል። አንዳንድ ልጃገረዶች በትምህርታቸው ተስፋ ቆርጠው ያገቡና ቤተሰብ የመሰረቱ አሉ። ትምህርታቸውን ያቋርጡ ወንዶች ደግሞ የትራንስፖርት መኪና ላይ ረዳት ይሆናሉ ወይም ወደ ሌላ ሀገር ይሰደዳሉ። ክልከላው የፈጀው ረጅም ጊዜ ትምህርት ላይ ትልቅ ጉዳት ነው ያደረሰው።
በሶማሊያ የትምህርት ሚኒስቴር ዳይሬክተር የሆኑት መሐመድ አቢን ሁኔታው በብዙ መልኩ ፈታኝ መሆኑን ይስማሙበታል።
One of the principal side effects of the coronavirus on education.
ሌላው ኮሮና ቫይረስ በትምህርት ላይ ያሳደረው ተጽዕኖ በትምህርታቸው ጸንተው መቆየት የቻሉ ተማሪዎች እንኳን ፈተና ላይ ዝቅተኛ ውጤት የሚያመጡ መሆኑ ነው። ከዚህ በፊት ሆኖ በማያቅ መልኩ በትምህርታቸው ያላቸው ውጤት በአማካይ ከነበረው በጣም እየወረደ ነው። የትምህርት ጥራትም በዛው ልክ ወርዷል። አንዳንድ ትምህርት ቤቶች ደግሞ ጭራሽ ተዘግተዋል።
ትምህርት ሚኒስቴር በሶማሊያ ያሉ ትምህርት ቤቶች እንዲከፈቱ ሲወስን የትምህርት ሂደቱ በተለመደው መልኩ እንዲቀጥል ከቫይረሱ መከላከያ መንገዶች መተግበራቸውን እንደሚያረጋግጥ ቃል ገብቶ ነበር። ተማሪዎች ያፍና ፍንጫ መሸፈኛ ጭንብሎችን እንዲጠቀሙ፣ ርቀታቸውን እንዲጠብቁና ሌሎች የመከላከያ መንገዶችን እንዲተገብሩም ትዕዛዝ አስተላልፏል። በሞቃዲሾ በሚገኘው ትምህርት ቤት ውስጥ ግን እነዚህ ራስን ከቫይረሱ መከላከያ መንገዶች እየተተገበሩ አይደለም። በመሐመድ ሼክ ኖር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች አሁን የፕሮግራም ማሳሰቢያ አለን።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
የተከበራችሁ አድማጮች ዝግጅቶቻችንን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በዝግጅቶቻችን ላይ ያሏችሁን አስተያየት በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ ላኩልን። እስቲ ፕሮግራማችንን ወደ ማጠናቀቁ ነን። በሙዚቃ ትንሽ ረፍት እናድርግ።
Noren, 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 Vialle, I am easy. Quan so number.
ጃኖ ባንድ ዘፈኖች አንዱን ነው መርጠን የሚያስደምጥናችሁ። አድማጮች ፕሮግራማችን ወደ መጠናቀቁ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ረሃብንና የተመጣጠነ ምግብ እጥረትን ለማሸነፍ ሶስት አስፈላጊ መንገዶች እንዳሉ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID ዋና አስተዳዳሪ ሰማንታ ፓወር መናገራቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ሰማንታ ፓወር ይህንን የተናገሩት የዘንድሮ 2021 የምግብ ስርዓት የመሪዎች ጉባኤ ከመከፈቱ አስቀድሞ ለተካሄደ የሚኒስትሮች ስብሰባ ባሰሙት ንግግር ነው። ረሃብን ለማስወገድ ከሚያስፈልጉት ግብዓቶች መካከል አዳዲስ ዘመናዊ ቴክኖሎጂዎችን ስራ ላይ ማዋል፣ መዋለ ነዋይንና አቅምን እጅግ በሚያስፈልግበት ስፍራ ማዋል፣ በመንግስት የሚመደብ በጀት የግሉን ዘርፍ ካፒታል እንዲያንቀሳቅስ ማድረግን ያካትታል ብለዋል። የግጭቶች መቀስቀስ፣ በአየር ንብረት ለውጥ ምክንያት የሚከሰቱ አደጋዎችና አሁንም አብዝቶ እየተዛመተ ያለው የኮቪድ-19 ወረርሽኝ አንድ ላይ ሆነው ያመጡት እጅግ የከበደ አደጋ በቅርቡ ያገኘናቸውን ድሎች አብዛኞቹን አበላሽቶብናል ሲሉ ሰማንታ ፓወር ማስጠንቀቃቸውን ርዕሰ አንቀጹ አስከትሎ አውስቷል። በአሁኑ ወቅት ስር በሰደደ ሁኔታ ለረጅም ጊዜ ረሃብ ላይ ያሉ ሰዎች ቁጥር በፊት ከነበረው ጨምሯል። ለህይወታቸው በሚያሰጋ ደረጃ ለአጣዳፊ ረሃብ የተጋለጡ ሰዎች ቁጥር ባለፈው ዓመት ብቻ በ20% ጨምሯል። የተባበሩት መንግስታት ድርጅት ረሃብን ሙሉ በሙሉ ከዓለም ለማስወገድ ያወጣውን እቅድ ተግባራዊ ለማድረግ የቀረው ከ10 ዓመት ያነሰ ጊዜ በሆነበት በአሁኑ ወቅት ይህ አሃዝ እጅግ የሚያሳስብ መሆኑን ርዕሰ አንቀጹ ጨምሮ አመልክቷል። የዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር ህዝብን ለረሃብ የሚዳርገው ግንባር ቀደሙ ምክንያት አሁንም ግጭትና ጦርነት ነው ብለዋል።
We will never end hunger if governments starve their own people and use food as yet another weapon of war.
መንግስታት የገዛ ህዝባቸውን የሚያስርቡና ምግብን በጦር መሳሪያነት የሚጠቀሙ ከሆነ ረሃብን ልናስወግድ አንችልም። ይህ የሚደረገው ቤተሰቦችን ሆነ ብሎ ከቀዬ በማፈናቀል ሰብልና የቀንድ ከብቶችን በማውደም የሰብአዊ እርዳታ አቅርቦት ለተረጂዎች እንዳይደርስ በማደናቀፍ ሰብአዊ ረዴት ለማቅረብ የተሰማሩ የእርዳታ ሰራተኞች ላይ ጥቃት በማድረስ ነው። ህዝብን ሆነ ብሎ ለረሃብ የመዳረግ አድራጎትን ሳናወላውል ድምጻችንን ከፍ አድርገን ማውገዝና ችግር ላይ ላሉ ሰዎች ሰብአዊ እርዳታ እንዲደርስ መታገል አለብን።
ይሁን እንጂ ብዙውን ጊዜ በዓለም ላይ ሲደረግ እንደቆየው ትኩረታችንን ሰብአዊ ረድኤትና የምግብ እርዳታ ላይ ብቻ አድርገን የግብርና ምርታማነትን ለማሳደግ መስራታችንን ችላ ልንል አይገባም ሲሉ ማስጠንቀቃቸውን ርዕሰ አንቀጹ ጠቅሷል።
We must give smallholder farmers the tools and technologies that will help them boost their yields and manage the impact of
growth. አነስተኛ ይዞታ ያላቸውን አርሶ አደሮች ምርታቸውን ለማሳደግ የሚጠቀሟቸው መሳሪያዎችና ቴክኖሎጂዎች ልንሰጣቸው ይገባል። የፓሪሱን የአየር ንብረት ለማሳካት እየተጣደፈን በመንገኝበት ባሁን ወቅት እየተባባሱ ያሉትን የአየር ንብረት ጋር ተያያዥ የሆኑ አደጋዎች ለመቋቋም የሚረዷቸውንም እንዲሁ።
ርዕሰ አንቀጹ በመቀጠል የባይደን ሃሪስ አስተዳደር የግብርና ምርቶችን ለማሳደግ፣ የምግብ እጥረትን ለማስወገድና ህዝቦች የሚከሰቱ አደጋዎችን ጠንክረው የመቋቋም አቅማቸው እንዲዳብር ለመርዳት ዩናይትድ ስቴትስ ለምታደርገው ጥረት ፊድ ዘ ፊውቸር የተባለው ረሃብን ለማስወገድ የተወጠነ መርሃ ግብሯን ምሰሶ አድርጎ የመዋለ ነዋይ አቅም መመደቡን ይቀጥላል ብሏል። በዚህ ረገድ ጾታዎችን ታሳቢ ባደረገ መንገድ ቅድሚያ ትኩረትን ማስተካከልም ወሳኝ ሚና እንደሚጫወት ርዕሰ አንቀጹ አሳስቧል። ሴቶች የራሳቸውን የሥራ ምርታማነት እንዲያሳድጉ፣ በዚያውም የምግብ ሥርዓቶች ይሻሻሉ ዘንድ የብድር ተደራሽነታቸው እንዲያድግ በፊድ ዘ ፊውቸር መርሃ ግብሮች የበለጠ መሰራት እንዳለበት አሃዛዊ መረጃዎች ያሳያሉ ብለዋል። በዓለም ዙሪያ በሚሊዮኖች የተቆጠሩ ሰዎችን ራሳቸውን እንዲመግቡ ለማስቻል ማህበረሰቦቻቸውን ለማጠናከርና በመጨረሻም ረሃብንና የተመጣጠነ ምግብ እጦትን ላንዴና ለመጨረሻ ጊዜ ለማስወገድ በዓለም ዙሪያ ከአጋሮቻችን ጋር አብረን ለመስራት ዝግጁ ነን ሲሉ የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀናል። በዝግጅቶቻችን ላይ አስተያየት፣ ጥቆማ እንዲሁም ደግሞ ይሄኛው ፕሮግራም በዚህ አካባቢ ቢቀርብ የምትሉት ካለ horn@voanews.com የኢሜል አድራሻችንን ተጠቀሙ። ፕሮግራማችንን በማቀናበር ብርሃን ኃይሉ አብራና ምሽታለች። ጽዮን ግርማ ሳስተናግዳችሁ ቆይቻለሁ። በነገው ምሽት ፕሮግራማችን እንገናኛለን። በእኛ በኩል ሰላም፣ በደህና ደሩ.